the voice of America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የኢትዮጵያ ቲያትር ዛሬ
እውቁ አንጋፋ ተዋናይና አዘጋጅ ደበበ ሸቱና
ሌሎች እውቅ ተዋናዮች
የአዲስ አበባው ሽመልስ አበራ
በዚያ ሰሞን ከአውስትራሊያ መጥቶ የነበረው ተስፋዬ ገብረሃና ናቸው።
ለቲያትር የሚጠበቡ የመድረክ ሰዎች ብቻ ሳይሆን ቲያትር ግድ ለሚላቸው ለጥበቡ በሚሸነፉ የጥበቡ አድናቂዎች
እናም ምናልባት በቀጥታ ለቲያትር ግድ በሌላቸው ጭምር መነሳት ያለባቸው ጥያቄዎች ናቸው።
ቲያትር ከመታየበት መድረክ ያለፈ ለማህበረሰብ እድገትና ለእልና የሚኖረው ፋይዳ ማንንም ግድ ሊል ይገባይለ።
ሁለት ሳምንት ያልሞላ ጊዜ ለቀረው አዲስ አመት የዋዜማው ዋዜማ ቅንብር ከአዲስ አበባ
አድማጮችን የሚያሳትፍ አዲስ መድረክ የሳምንቱን ምርጥ ግጥምና ተወዳጅ ስልቶች አካተን ለ60 ደቂቃዎች በረራ
ከዛሬ እሁድ ነሐሴ 24 2007 ዓ.ም ተመረተ የራዲዮ መጽሔት ዝግጅታችን ጋር መኮብኮብ ይዘናል።
እናስተላልን ክብራት እና ክብራን አድማጮች መሆኑን እንደምን አመሻችሁ እንደምን ሰነበታችሁ።
ከቴክኒክ አቀናባሪያችን ቴሌላይን በጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳት ሄዱ
ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሻችሁ። በኔ በኩል ደግሞ እነሆ የሰዓቱ የዓለም ዜና። ዜናውን ማሰማችሁ ሶሎሞን አባተ ነኝ። የቴክኒክ መሐንዲሷ ቲያን ዋንግ በስቱዲዮ መሳሪያዎች ላይ ትገኛለች። ኢራን ኒውክሌር የጦር መሳሪያ እንዳትሰራ ለማገድ በሚል በቅርቡ የተፈረመውን ስምምነት እንደሚደግፉ አንድ ተጨማሪ የዩናይትድ ስቴትስ ኮንግረስ የሕግ መወሰኛ ምክር ቤት እንደራሴ አስታወቁ። የድጋፍ አቋማቸውን በይፋ ሲገልጹ 31ኛ የሆኑት ዲሞክራቱ የኦሬገን ግዛት እንደራሴ ጄፍ መርክሌ የፊታችን መስከረም የስምምነቱ ሰነድ ለምክር ቤቱ ድምፅ ሲቀርብ የፕሬዚደንት ባራክ ኦባማን አቋም ወደ ድል የሚያቀርበውን ድጋፋቸውን እንደሚሰጡ ዛሬ ተናግረዋል። በዩናይትድ ስቴትስ፣ በሩሲያ፣ በእንግሊዝ፣ በፈረንሳይ፣ በቻይናና በጀርመን እንዲሁም በሌላ ወገን በኢራን ተደራዳሪነት ባለፈው ሐምሌ በተደረሰው ስምምነት መሠረት ኢራን ኒውክሌር የጦር መሳሪያ እንዳትሰራ ለማድረግ ሙሉ ዓለም አቀፍ ፍተሻዎች የሚደረጉባት ሲሆን በለውጡ ደግሞ ከኒውክሌር መርሃ ግብሯ ጋር ተያይዞ ተጥለውባት የቆዩ ማዕቀቦች ሁሉ ይነሱላታል። እስካሁን ለስምምነቱ አንድም የሪፐብሊካን ፓርቲው አባል የሆነ እንደራሴ ድጋፍ ያልሰጠ ሲሆን በፕሬዚደንቱ ተቀናቃኝ ሪፐብሊካኖች አብዛሃ ድምፅ የተያዘው የሀገሪቱ የተወካዮች ምክር ቤት መቀመጫ መስከረም መጀመሪያ አካባቢ በሚሰጠው ድምፅ ስምምነቱን ውድቅ ሳያደርገው አይቀርም ተብሎ ታስቧል። እስካሁን ሁለት ዴሞክራት ሴናተሮች ስምምነቱን እንደሚቃወሙ በይፋ አሳውቀዋል። ፕሬዚደንቱ ማንኛውንም የምክር ቤቶቹን የተቃወመ ውሳኔ በፕሬዚደንታዊ ውድቅ የማድረግ ሥልጣናቸው ጥለው ስምምነቱን እንደሚያጸድቁ ዝተዋል። ይሁን እንጂ ፕሬዚደንቱ ይህንን ሥልጣናቸውን ተግባራዊ ማድረግ እንዲችሉ የተቃውሞው ድምፅ በሁለቱም ምክር ቤቶች ውስጥ ከሁለት ሦስተኛ ያነሰ እንዲሆን ሕግ ያዛል። ፕሬዚደንቱ ከሴኔቱ እንደራሴዎች ከአሁን በኋላ ላለው ጊዜ የሦስቱን ድምፅ ማግኘት ያንን ድምፅን የመጣል ሥልጣናቸውን እንዲጠቀሙ ለማድረግ በቂያቸው ነው። ስምምነቱን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አጥብቀው እየተቃወሙትና ከደጋፊዎቻቸው የአሜሪካ ፖለቲከኞች ጋር በመሆን ውድቅ ለማስደረግ ዘመቻ ላይ ይገኛሉ። አውሮፓ ውስጥ እጅግ እየተባባሰ ለመጣው የፍልሰት ቀውስ በመጪዎቹ ሁለት ሳምንታት ውስጥ የአውሮፓ ህብረት የሀገር ውስጥና የፍትህ ሚኒስትሮች ተሰብስበው መፍትሄ እንዲፈልጉ የእንግሊዝ፣ የፈረንሳይና የጀርመን የአገር ግዛት ሚኒስትሮች አሳሰቡ። ሚኒስትሮቹ ዛሬ ባወጡት መግለጫ እያሻቀበ የመጣውን የፍልሰት ችግር ለመጋፈጥ የሚያስችሉ ተጨባጭ እርምጃዎች እንዲወሰዱ ጠይቀዋል። በየቀኑ 3000 ሰው ከግሪክ ድንበሯን እያቋረጠ የሚገባባት መቄዶንያ በያዝነው ወር መጀመሪያ አካባቢ የአስቸኳይ ጊዜ ሁኔታ አውጃለች። ዛሬ ብቻ ወደ ምዕራብ አውሮፓ ሀገሮች ለመዝለቅ ወደሚያስችላቸው ሰርቢያ ለማቋረጥ የተዘጋጁ 500 ፍልሰተኞች ጌቭጌሊያ ከሚባል የደቡብ መቄዶንያ ከተማ በባቡር ተሳፍረው መነሳታቸውን ባለሥልጣናቱ አስታውቀዋል። በአልጀዚራ ጋዜጠኞች ላይ የግብፅ ፍርድ ቤት ትናንት ያሳለፈው ፍርድ በፖለቲካ ምክንያት የተደረገው ነው ሲል አውስትራሊያዊው ጋዜጠኛ ፒተር ግሬስት ዛሬ ፍርዱን አወገዘ። የሀገሪቱ ፕሬዚደንት አብዱልፋታህ ኤልሲሲ ያንን የፍትህ መጓደል እንዲያስተካክሉ አሁን እድሉ በእጃቸው ነው ሲል ከተከሳሾቹ አንዱ የሆነው ግሬስት ተናግሯል። ፕሬዚደንቱ ፍርዱን ውድቅ አድርገው ጋዜጠኞቹን በነጻ እንዲያሰናብቱም ግሬስት ጠይቋል። አውስትራሊያዊው ግሬስት ካናዳዊው መሐመድ ፋሚ እና ግብፃዊው ባህር መሐመድ ለታገደው ሙስሊም ወንድማማችነት ፓርቲ ድጋፍ ሰጥታችኋል የሚል ክስ ተመስርቶባቸው ግሬስት ከሀገር እንዲወጣ ሲደረግ፣ ሁለቱ ግን በዋስ እስከ ትናንት ከእስር ተለቀው ቆይተዋል። ችሎቱ በትናንት ውሳኔው ሦስቱንም በተከሰሱበት ወንጀል ጥፋተኞች ናቸው ብሎ ከበየነ በኋላ በእያንዳንዳቸው ላይ የሦስት ዓመት እስራት ፈርዶባቸዋል። መሐመድ ፋህሚና ባህር መሐመድም ወደ ወህኒ ተወስደዋል። ፍርዱን ተከትሎ መግለጫ ያወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ውሳኔው በብርቱ ያሳሰበው መሆኑን ገልጾ ግብፅ ጉዳዩን እንደገና ለመመልከት መውሰድ የሚቻሉ እርምጃዎችን ሁሉ እንድትወስድ ጠይቋል። በሽብር ፈጠራና ሌሎችም ጉዳዮች ላይ ለመምከር ወደ ፓኪስታን የተጓዙት የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዛን ራይስ ከሀገሪቱ ጠቅላይ ሚኒስትርና ሌሎችም ከፍተኛ ባለሥልጣናት ጋር ዛሬ ተገናኝተው ተወያይተዋል። ውይይታቸው ከፓኪስታን ምድር በሚነሱ የሽብር ጥቃቶች ላይ እንደሚያተኩር ታውቋል። ራይስ ከጠቅላይ ሚኒስትር ናዋዝ ሸሪፍ ጋር ከመገናኘታቸው በፊት የውይይቱ ይዘት ምን እንደሚሆን እንደማያውቁ የጠቅላይ ሚኒስትሩ ጽሕፈት ቤት ሰዎች ተናግረው ነበር። አፍጋኒስታን ውስጥ ጦርነት በርትቶባት በሰነበተችው ሄልማንድ የመንግሥቱን አስተዳደር መልሰው ማቆማቸውን ባለሥልጣናቱ ዛሬ አስታወቁ። ክቡራትና ክቡራን፣ ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር ከአዲሱና ከአሉላ ጋር እስከ ምሽቱ አራት ሰዓት እንድትቆዩ ልመልሳችሁ። በማጠቃለያ እንገናኛለን። ጤና ይስጥልኝ። መልካም ቆይታ።
ሶስት የሚያሻሙ ግጥሞች ባንዴ ከእጃችን ገቡ።
በገጣሚ የራዲዮ መጽሔት ታዳሚዎች ተሳትፎ መድመቅ እንደ ተደሰትን
ለተሳታፊዎቻችን ባለን አክብሮት ብቻ ሳይሆን
በእርግጥም ለፕሮግራሙ የሚመጥኑ ግሩም ግጥሞች ነበሩና
በሥነ ግጥም ለዛቸው ጭምር የቱን እናስቀድም ከሚለው ጥያቄ ላይ ደረስን።
ለቃላት አጠቃቀማችን አድናቆታቸውን የገለጡልንን አስቴር የተባሉ አድማጫችንን
ያፈረስኩት ጎጆ በሚል ርዕስ መቅደስ ጀምሮ የገጠመችውንና
በ1982 ዓ ም የኢትዮጵያ ባህልና ስፖርት ሚኒስቴር ባዘጋጀው የሥነ ጽሑፍ ውድድር ያሸነፈ ግጥም አደረሱ ነው።
የፈረንሳዊ ራዲዮ መጽሔት ቤተኛችን አስራዳው ጤፍ እንኳ ባቅሟ በተመሳሳይ ከእጃችን ገባች።
ከሁለት የራዲዮ መጽሔቶች በፊት መሆኑ ነው።
ሁለቱንም በየተራ እንዳስተናገርን ሁሉ የቤልጅየም ብራስልሱ ያሬድ በላይነህ ቴዎድሮስ ሞኝ ነው የተሰኘች ምጸታዊ ለዛ የተላበሰ የሥነ ግጥም ደግሞ ተራዋ ደረሰ። ዛሬ ቴዎድሮስ ሞኝ ነው የእውቀት ወላፈን ጥበብ ያልጎበኘው፣ በእውነት ሳስበው ቴዎድሮስ ሞኝ ነው። ቤተ መንግሥት ሞልቶ ጠጁ እየፈሰሰ ፍሪዳውን ጥሎ ጮማ እየቆረሰ መኖርን ቢብሎት ጥይት የጎረሰ ከፈረንጅ ጋር ሲታገል የኖረ ቴዎድሮስ በእውነት ኋላ ቀር ነበር።
እጅ አልሰጥም ብሎ ጥይት ከሚጠጣ አውቋት ቢሆን ኖሮ የኑሮን ቆረጣ ወዲያው ልቆ ጥሎ ትግል ይሉት ጣጣ አገር ይሉት ነገር ከህሊናው አጥቦ ከሸገር ጀምሮ እጁን አውለብልቦ ሀገር ሳያስደፍር ሄዶ ባገራቸው እንኩ ያዙኝ ብሎ እጁን በሰጣቸው።
ምን ያደርጋል ታዲያ ግትር ነው አመሉ። ያ መራር ሐሞቱ የወንድነት ሽሉ እንደ ሳሎን ውሻ ጭራን እየቆሉ
ከነጭ ባያኖረው ጠጁን እርግፍ አርጎ ጠጣና አረፈው ጥይቱን እንደርጎ።
ቴዎድሮስ ሞኝ ነው።
የብራስልሱ የራዲዮ መጽሔት ታዳሚ ያሬድ በላይነህን እናመሰግናለን።
አድማጮች የምትከታተሉት የእሁድ ራዲዮ መጽሔት መዝናኛ ዝግጅታችንን ነው።
በውብ ተፈጥሮ ለምለም ምድር የሃድያው መልካም ፍቅር ከቶ አልጠፋለኝ ካምሮዬ ሆሳና ቀርቶ ትዝታዬ ይላል የምሽቱ የመክፈቻ ዜማ።
በጎበኛው እስከ ሻሾጎ ዜማው አስቀረኝ ሂቦንጎ ካላት ሆሳና
ወዲህ ወደ ዋሽንግተን ዲሲ ጎራ ካል ሰንበት ያለው ድምጻዊ
የኢትዮጵያ ቲያትር ዛሬ
እውቁ አንጋፋ ተዋናይና አዘጋጅ ደበበ ሸቱ፣
ሌሎች እውቅ ተዋናዮች
የአዲስ አበባዎች መልስ አበራና
በዚያ ሰሞን ከአውስትራሊያ መጥቶ የነበረው ተስፋዬ ገብረሃና ናቸው።
ቀደም ብለን በመግቢያችን እንደጠቆምነው ለቲያትር የሚጠበቡ የመድረክ ሰዎች ብቻ ሳይሆን ቲያትር ግድ ለሚላቸው ለጥበቡ በሚሸነፉ የቲያትር አድናቂዎች
ምናልባትም ግድ በሌላቸው ጭምር መነሳት ያለባቸው ጥያቄዎች ናቸው እንላለን።
አሁን ቲያትር ከሚታይበት መድረክ ያለፈ ለማህበረሰብ እድገትና ለዕልና የሚኖረው ፋይዳ ማንንም ግድ ሊል ይገባል። ወጋችን ስለ ኢትዮጵያ ቲያትርም ቢሆን ስለ ግል ህይወታችሁ ስራ ስራዎቻችሁ ወደ ኋላ መለስ ብለን ገፋ አድርገን እንጫወታለን። ሽመልስ ደበበ ሁሉ አሁን በመድረክ ላይ ካሉ ሁኔታዎች እስኪ ንገረን። ፊልም በብዛት እየተሰራ ያለበት ጊዜ ነውና ቲያትር የፊልም ስራ አዳክሞታል የሚል አይነት እምነት አልፎ አልፎ የሚንጸባረቅበት ሁኔታ ነው ያለው። ቲያትር ዛሬ በኢትዮጵያ ውስጥ በደንብ ይታያል? የሚያሰራ ሁኔታ አለ? እንዴት ነው የምትሰሩት? አንተ አሁንም ቲያትር እየሰራህ ነው?
ፊልም ያው መጀመሪያ የመጣ ሰሞን ሰው አማራጭ ይፈልጋል። ውስን ቲያትር ቤት ነው ያለን፣ ብሔራዊ ቲያትር ሀገር ፍቅር ማዘጋጃ ቤት፣ ራስ ቲያትር ተብሎ የሚገለጹ በአሁን ሰዓት ደግሞ ራስ ቲያትርና ማዘጋጃ ቤት የሉም። ማዘጋጃ ቤት አሁን ይከፈታል ሲባል እንትን 5-6 ዓመታት ይሆነዋል።
ራስ ቲያትር ሙሉ በሙሉ
ለእድሳት ተብሎ ተዘግቷል፣ ግን ያው የተከፈተ ነገር የለም። ያሉት ቲያትር ቤቶች አሁን ሀገር ፍቅር ቲያትር ቤትና ብሔራዊ ቲያትር ነው። በአሁኑ ወቅት ቲያትር ጥሩ እየታየ ነው፣ ጥሩ ተመልካች አለው። ድሮ ፊልም እንዳማራጭ በመጣበት ሰዓት ግፊያውን የሚጠላ የቲያትር አንድ ቲያትር ለሁለት ዓመት ለሶስት ዓመት ተደጋግሞ ስለሚታይ ሌላ አዲስ ነገር የሚፈልግ ሰው ወደ ፊልም ሄዶ ነበር። ግን ያው ፊልም አካባቢ ደግሞ ያለው ሁኔታ እድገቱ፣ ለውጡ እዛው እየረገጠ ስለሆነ ተመልካቹ አብዛኛው ወደ ቲያትር አዘንብሏል። ማዘንበልም ብቻ ሳይሆን ቲያትር ራሱ ተመልካች አለውና ሳምንታቱን ሙሉ በኢትዮጵያ ብሔራዊ ቲያትርም በሀገር ፍቅር ቲያትር ቤትም ቲያትር ይታያል። ከዛ በተጨማሪ እስከ ዛሬ ለዘመናት ቲያትር በ15 ብር ነበር የሚታየው። አሁን 30 እና 40 ብር ገብቷል። ከኑሮ ውድነቱም ካለውም ችግር አንጻር ተመልካች ይህንን እየከፈለ ቲያትር እያየ ነው ያለው። የጥራት ደረጃ እንደ ልብ መስራት የሚሉት ነገሮች ችግሮች አሉ። አሁን ድሮ በርካታ ኢንተርፕራይዞች አሉ ከቲያትር ቤቱ ውጪ። የነዛ ፉክክር ቲያትር እንዲያድግ ለውጥ እንዲያመጣ ያደርግ ነበር። አሁን ኢንተርፕራይዞች ደግሞ ካለው ይሄ የግብር የአዳራሽ ክራይ እጦት፣ ውድነት፣ ሌላም ተደራራቢ ነገሮች ኢንተርፕራይዞች የመነመኑ ሄደዋል። አሁን ባለው አኳኋን 2 ወይም 3 ኢንተርፕራይዞች ከቲያትር ቤቱ ጋር በመሆን ቲያትር እንግዲህ እየተሰራ ነው ያለው።
ግል እየሰራ ያለበትን እንመለከታለን። ዋናው ጉዳያችን ቲያትር በኢትዮጵያ ይልቁንም ደግሞ ወደ ኋላ ሄደን ከየት ወዴት ደረሰ፣ የህይወት ተሞክሯችሁ፣ የቲያትር ልምዶቻችሁን በጨረፍታም ቢሆን ለመመልከት ነው። 3 ከፍተኛ እውቅና ያላቸው የቲያትር ሰዎችን ይዘን የእናንተን ህይወት የሚመለከቱ ጉዳዮች ሳናነሳ ማገባደድ አንችልም ውይይታችንን። እና ደበበ ውሰደን ወደ ኋላ ብዙዎች ልቦና ውስጥ ያለውን ደበበና ወጋየሁ አበራ ሽመለስ ትረዳኛለህ፣ አባትም ችግር ነው አበራ ጆሮ ባትና አበራ ደስታ እርግጠኛ ነኝ አበራ ጆሮ ነው ለተመልካቹ ቅርብ የሚያደርገው። ያ ዘመን ምን ይመስላል?
ጆሮ ግን ከማን ከኔ አይበልጥም።
የአበራ ጆሮ ለየት ያለ ነው፣ ያጫውተው ነበር። በነገራችን ላይ እኔ በዚህ ሙያ ውስጥ ከገባሁበት ጊዜ ጀምሮ ከአንድ ሰው ጋር ቲያትር መድረክ ላይ ወጥቼ ኮሜዲ ላለመጫወት ቃል ገብቼ አክብሬ ነው የኖርኩት። ከአበራ ጋር
ለምንድን ነው
ፈራዋለሁ? ምክንያቱም ያጠፋኛል። በዚህ ምክንያት በደንብ የታወቀ እምነቴ ነው። ለሱም ነግሬዋለሁ፣ ከአንተ ጋር መድረክ ላይ ወጥቼ አልሞትም፣ ስለዚህ ተወኝ ብዬው አክብሮልኝ ኖረናል።
አስረዳን፣ እንዲህ በቀላሉ የምታልፈው አይደለም። ምንድን ነው የሚያደርገው?
አበራ መድረክ ላይ ሲወጣ ይጀምራል ሰው መሳቅ፣ ይወደዋል። እሱም ለኮሜዲ የተፈጠረ ሰው ነው። መናገር የለበትም እኮ አበራ፣ መድረክ ላይ መቆም ብቻ ነው ያለበት። እኔ የለሁም የዚያን ጊዜ እና ለምን ልጥፋ? በቃ አክብሬ መኖር ስችል
ትኩረት ማላገኝ
ምንም አይኖረኝ እና ቴሌቪዥን ላይ አንድ ጊዜ ተጫወት ብለውኝ፣ በፍጹም እኔ አልጫወትም ተውኝ፣ እሱ ያውቃል ጠይቁት ብዬ እንዲህ ብዬ አልሰራውም። እና እንግዲህ ኢትዮጵያ ውስጥ የነበረው ቲያትርና አሁን ያለው ብለን መነጋገር ስንጀምር የእውነቱን መናገር መቻል አለብን። ይሄ ከፊት ለፊት ጥሩ ብሎ ዞር ስንል እንደምንተማማው አይነት ሳይሆን በእውነት መነጋገር ያለብን ይመስለኛል። በእኛ ዘመን የነበረው የቲያትር ጉዳይ እኛ ቲያትሩን እንወዳለን፣ ህብረተሰቡ እኛን ይወዳል። ስለዚህ ላለማስቀየም ጥረት እናደርጋለን። ህብረተሰቡን ትኩረታችን ጥበቡ ላይ ነው እንጂ ገንዘብ የሚባል ነገር ታይቶንም ስሜታችንንም አናውዞት አያውቅም። የሚያናውዘንና የሚያሳስበን የነበረው መቼ ይሆን አዲስ ቲያትር መጥቶ እምገባው። አንድ ተዋናይ እኮ አንድ አዲስ ቲያትር መጣ ሲባል ሰነፉ ተዋናይ የማይመጣው በጠዋት ይገባል። ለምን? ጎበዝ ሰራተኛ ነው ብሎ አዘጋጁ እንዲመርጠው ነው። ሰው ሁሉ ሲወጣ እሱ ይቀራል። እሱ አለ እዛው ሰራ። ለምን? አሁንም የሚያዘጋጀው ሰውዬ እንዲያየውና ትኩረት አግኝቶ ይህ ሰውዬ ብሎ እንዲመርጠው ነው። እንደዛ ነበር። አሁን እንደሱ የለም። አሁን አትመድበኝ፣ እባክህ
አድርገኝ፣ እባክህ
አታስገባኝ ቲያትር፣ አንዲት ፊልም ጀምሬያለሁና እባክህ ተብሎ የሚለመንበት ዘመን ነው። ይሄ እኔን ያሳዝነኛል፣ በእውነት ያሳዝነኛል። እኔ የኖርኩበት ልጆች የወለድኩበት ልጆቼን ለወግ ለማድረግ ያበቃሁበት ደሞዝ አግኝቼ ያስተማርኩበት ወድጄው የገባሁበት ሙያ ነው። ተቸግሬ አይደለም የገባሁበት፣ ወድጄው ነው የገባሁት። እና ጋይ ጸጋዬ በዚህ አጋጣሚ አንድ ያለው ነገር ትዝ ይለኛል። ከውጭ ስንመጣ ወጋየሁና እኔ ፈረንጅ ሀገር ተምረን የመጣ ነው፣ ከእኛ የሚበልጥ የለም፣ እኛንን የምንቆጣጠረው ብለን አምነን የመጣ ነው። መቼስ መዋሸት ምን ያደርጋል? ጋይ ጸጋዬ የበጋ ሌሊት ራእይን ያዘጋጅ ስለነበረ ብሔራዊ ቲያትር ቤት ወጋየሁንም እኔንም አስገባን እዛ ውስጥ። እውነቴን ነው የምነግራችሁ፣ ልካችንን አወቅናት ስናያቸው። ጋሻ ውላቸውን ስታይ፣ አስናቀች ወርቁን ስታይ፣ ጠለላ ከበደን ስታይ፣ ተስፋዬ ሳህሉን ስታይ፣ እነ ጌታቸው እነ ጀንበሬ በላይን እዛ ቲያትር ውስጥ ስናይ ልካችንን አወቅናት። ምንም አልነበርንም። ወዲያው እረፍት ሲባል ወጥተን ወጋየሁና እኔ ከጀርባ አሳ ያለበት አንድ ውሃ ፋውንቴን ያለበት ቦታ ለዛ ጋር ቁጭ ብለን ምን ይሻላል ተባባል። በቃ ምናል አንተ ጋሽ ተስፋዬን ያዝ እኔ ጋሻው ላቸው ነው ይዛለሁ። ተስማማን በዚህ ልብሳቸውንም እናመጣውኛለን ጫማቸው አልተጠረገ እንደው አስጠረገን ቁልፍ የተበጠሰ ካለ አስተክለን እንደዚህ ብለን እስር ስራቸው እየተከተልን የሚያረጉትን ምክንያቱም ቀናን ያላቸው ችሎታ ዝሆኖቹ ናቸው እነሱ። ከነሱ ስር ሆነን ብዙ ነገር ተማርን ተከባብረን። ጋይጸጋይ ምን አለ እናንተ ሹች እነሱ ጋር ጎን ለጎን ተከሻ ለተከሻ አንድ መድረክ ላይ ስለተሻሻችሁ ምንም ይሆናችሁ እንዳይመስላችሁ ከነሱ ጋር ቀርባችሁ ከሰራችሁ ግን እናንተም የነሱን ፈለግ ተከትላችሁ ትሄዳላችሁ አለን። በዛ ተከባብረን ነው የኖርነውና እንኳን አትመድበይ ለማለት ምልህ መሸሽ እንኳን ማንችልበት ጊዜ ነው። ደሞ ኢትዮጵያ ውስጥ ያለው የቲያትር ቤትና የቲያትር ባለሙያዎች ሁኔታ ከሌላው የአፍሪካ ሁኔታ ጋር ስታስተያዩ የሚያኮራህ ነው። ሙሉ ተቀጣሪ እኮ ነው ኢትዮጵያ ውስጥ አንድ በተውኔት ሙያ ቲያትር ቤት የተቀጠረ ሰው ተቀጣሪ ሆኖ ዝም ብሎ አመቱን በሙሉ ምንም ቲያትር ባይሰራም ደሞዝ ያገኛል። በሌላው ሀገር እንደሱ አይደለም። አሁንም ያው ለዛ ፍላጎቱና ፍቅሩ አሁንም ያልከሰመባቸውና ውስጣቸው ያለ ጥቂት ሰዎች ነው ማለት አጠገቤ ስላለ አይደለም። ሽመልስ አንዱ ነው። በጣም ብዙ ቲያትር ላይ ነው የማየውና በጣም ይገርመኛል። ሽመልስ መቼ ነው የሚተኛው ብዬ አስባለሁ። እነ ጌትነትን የመሰለ ባለሙያ አለ። እነዚህ ሰዎች ለራሳቸው ብቻቸውን ሆነው ብዙ ቦታ ሊደርሱ ይችላሉ። ነገር ግን የኢትዮጵያ የቲያትር ባህል ወደ ነበረበት ቦታ ተመልሶ ግን በስክሪፕት አጻጻፉ፣ በዝግጅቱ፣ በአቀራረቡ፣ በተውኔት ትወናው ከኛ የበለጠ ሊያድግ የሚችልበት ብዙ እድል አለ። ማንበብ፣ መመልከት፣ መነጋገር፣ መወያየት ያስፈልጋል። አሁን እኮ መወያየት የሚባል ነገርም ያለ አይመስለኝም። እኔ እቤቴ እየመጡ ከዩኒቨርሲቲ የሚማሩ ተማሪዎች ውጭም ያሉ ልጆች በሳምንት 3 ቀን እንወያይ እያሉ ሲደውሉ እንዴት ደስ እንደሚለኝ። ይሄ ነገር የለም እንዴ ቲያትር ላይ አትመድበኝ እንዴ ኧረ እርግማን ነው ስለ እግዚአብሔር።
ቆም ብሎ ለማየትም ፋታ የለም። ቲያትርና ፊልም ጋር የሚታየው ምግብግብ የትልቁ ችግር አካል ይመስለኛል። ከኑሮ ሁኔታ ጋርም ሰዎች የሚበልጠውን ሁሉም ቦታ ቦታ እንዳላቸው እያዩ አይመስልም። ሽመልስ ውስጡ ነው ያለኸው። ደበበ እንደገለጸው ዛሬም በብዛት ቲያትሮች ላይ ትሳተፋለህ። ምናልባትም በቅርብ እየተጫወትክባቸው ያሉ ቲያትሮች ካሉ አስታውሰን። አንተስ እንዴት ትመለከተዋለህ?
አድማጮች የምትከታተሉት የእሁዱን የራዲዮ መጽሔት የመዝናኛ ዝግጅታችንን።
ከሶስቱ የመድረክ ሰዎች ጋር የጀመርነው ወግ አልተቋጨም። ቆየት ብለን በሁለተኛው አጋማሽ እንመለሳለን።
አሁን የንጉሴ አክሊሉ መስኮት
የሚከፈትበት ነው ሰዓቱ።
ልክ የዛሬ ሳምንት የምትገባው ጳጉሜ ታወያየናለች ይዛ የወረድሜ በውሃ በመብራት በስልክ ቅጥያ ታስቸግረናለች በደሞዝ ክፍያ አይ ጳግሜ ከናሴ ጋራ ሹልክ ብላ ገጥማ ኑሮ ውድነትን ግሽበትን አስተማ ቀርባ በፕላዝማ በርቱ ትለናለች ወሩን አስረዝማ 13ኛ የፀሐይ ወር ብሎ ቱሪዝም ቢቆጥራት አንድ ወር አሳክሎ ፔሮል አላስገባት በቦነስ ደልድሎ የሰራተኛውን የኔንም ድካሜን ፓርላማው ተዘጋ አንድ ሳይል ጳግሜን በዚህች በቋጠርኳት ስንኝ የዛሬውን ፕሮግራሜን ጀመርኩ። አሉላና አዲሱ እንዴት ሰነበታችሁ? ለነሐሴ ወር መጨረሻ ለጳግሜ መዳረሻ እንኳን አደረሰን እላለሁ። እንግዳዬ ፋሲል ጣሰው በዩኒቲ ዩኒቨርሲቲ የኢኮኖሚክስ መምህርና የክፍሉ ኃላፊ ነው። ጳግሜ በመጣ ቁጥር የማስታውሰው ነው ፋሲልን። ከአንድ አመት በፊት ጳግሜ 6 የሚል መጽሐፍ አሳትሟል እጄ ገብታለች። ፋሲል ምንድነው እሱ ከጳግሜ ጋር ፍቅር ይዟል ልበል? አዎ የተወለድኩት መስከረም 16 ቀን 1961 አመተ ምህረት ነው አለና
ጳግሜ 6 ላይ አተኩሬ እንደጻፈ የረዳኝ ደሞዝ አለመኖር ግብር አለመኖር የቤት ክራይ አለመኖር
ቤት ክራይ አለመኖር ሲባል ቤት ክራይ ለመብራት ለውሃ እየተከፈለ ለማለት ነው።
እንዳልከው በዘመናዊ አካሄድ መብራት ይከፈላል፣ የትራንስፖርት ይከፈላል፣ ሆቴል ገብተህ እንጀራ ትከፍላለህ። ነገር ግን አንተ ለሰራው ደሞዝ የለህም። ቤት ሰርታ ክራዬ እንደዚህ ክራይ ገቢ የለውም። መንግስትም ተጓዳኝ ግብር አገኝም እና ይሄ ክፍተት የኢኮኖሚ መቋረጥን ያሳያል። ለምሳሌ አሁን ባለፈው አመት በታወጀው በጀት ላይ 2008 በጀት የበጀት አመቱ ከሐምሌ 1 እስከ ሰኔ 30 ነው። ስለዚህ ናዚና ፓግሜ ስለሚል ህጉ ሁለተኛው የበጀት ወር ከሐምሌ ቀጥሎ 36 ዕለት አለው ማለት ነው። ነገር ግን በጀቱ ሲታቀድ 6ቱን ዕለት ከናዚህ ጋር ደምሮ ባለማቀዱ የተነሳ ወደ 3.7 ቢሊዮን ብር የበጀት ጉድለት ባለመሰራቱ ምክንያት ተከስቷል ማለት ነው። ይህ ደግሞ ወደ ጂዲፒው ሲለወጥ ከ5 ብር በላይ ለኢኮኖሚ መግባት እየቻለ የማይሰራ እና በደሞዝ በቤት ኪራይ ገቢ በመንግስት ግብር እንደዚሁ ሳይመዘገብ ሳይሰራ የሚቀር ነው ማለት ነው።
ይሄ ነገር በመንግስት በኩል የተገለጸ ነው?
የአሁኑ ጉድለት
ያንተ ጥናት ነው?
የኔ ጥናት ነው። ይሄ በመንግስት በኩልም እንግዲህ በመንግስት በኩል ምንድን ነው ይህን ጥናት ሳጠና በተለይ ከኢንት ዩኒቨርሲቲ ከአንድም ሁለቴ የበጀት ሲጸድቅ ከመጽደቁ በፊት ውይይት እሳተፋለሁ እና ደንበኛ ተሳታፊ ነኝ። እዛ ላይ ግንዛቤ የማስፈጠር ስራም እየሰራው ነው ይካተት በሚለው እና ጥሩ ነው ፍንጭ አለ። እንግዲህ በዚህ ቅርብ አመት ውስጥ ወደ ተግባር እንገባለን ብዬ አስባለሁ።
ፋሲል ጣሰው ቀደም ሲል በውይይቱ ላይ እንዳለው የዘንድሮ ጳግሜ 6 ናት፣ 5ቱ የስራ ቀናት ናቸው። እናም በትራንስፖርት፣ በመብራት፣ በውሃ፣ በስልክ በመሳሰሉት ወጪዎች ላይ የምታመጣው ተጽዕኖ ቀላል አይደለም። ለመሆኑ የጳግሜ ደግነትና ርኅራኄ የት ላይ ነው ቢባል የአከራዮች ጆሮ አይስማብንና ቤት ክራይ ላይ ነው። ደግ እንደው ለመሆኑ እንደገና ለመሆኑ ልበላችሁና የዘመን መለወጫ የመስቀል የደመራ የትምህርት ቤትና የተማሪውስ ወጪ ለመሆኑ ህጉስ ከዚህ አንጻር ምን ይላል?
ምንድን ነው የሚለው? ቀጣሪ መስሪያ ቤቶችን ነው የሚያስገድደው። ግብሩን በየው ያላቸው ወር በገባ የመጀመሪያዎቹ ቀን ላይ ወደ አገር ውስጥ አስገቡ። ይህን አፈጻጸም በተመለከተ በነሐሴና በጳጉሜ ተሰርቶ የሚገኝ ገቢ እንዳንድ ወር ገቢ ይቆጠር ብሎ ያስገድዳል። እንዳንድ ወር ወደ ተግባር ስንሄድ ግን የ35 ቀን ገቢ አልተሰራም፣ የ36 ቀን ገቢ ምንድ ስላልተሰራ ሰራተኛው ደሞዝ አገኘ። ህጉ ግን አቅጣጫ ሰጥቷል። ህጉ አቅጣጫ ይስጥ እንጂ ደግሞ ሌላው የህጉ ክፍተት አጋዥ የገቢ ግብር ሰንጠረዦችን አልሰራም። እነሱን ግን በጥናት ሰርቼ እጅ ውስጥ አሉ። እንግዲህ እሱን አሁን አሜንድ ማድረግ አሜንድ ተደርጎ በተለይ እንግዲህ ገንዘብ ሚኒስቴር ላይ አሁን መንቃት አለበት። እስካሁን ዝም ተብሏል። ካሁን በኋላ ግን በአድሚኒስትሬሽን ስቴት ብቻ ሳይሆን የሚያወራው ስለ ዓለም ነው። ምን ማለት ነው? አንድ ላይ 24 ሰዓት 12 ሰዓት ቀን 13 ሰዓት ሌሊት። ስለዚህ በአድሚኒስትሬሽኛ ሞቃት ምድር ላይ በኋላ እለት በእነሱ ጋር ሴፕተምበር 11 ነው የሚለው ቀዝቃዛው ምድር ላይ ማለት ነው። ስለዚህ በአድሚኒስትሬሽኛ ብቻ ሳይሆን ያጠቃላይ የዓለምም ነው። መጽሐፌን አይተው እንደሆነ የኢትዮጵያ ቀን መቁጠሪያ የማን ነው ነው የሚለው። እንደ ኢትዮጵያ ቀን መቁጠሪያማ እዚህ ኢትዮጵያ ውስጥ አለ። ታዲያ የማን ነው የሚለው ጥያቄ ምንድን ነው ሲባል በዘመናዊ ጊዜ ትርጉም አንድ ዕለት መሬት በዛብያዋ ስትዞር ወይም በራሷ መዋር ስትዞር 24 ሰዓት ይፈጅባታል። በየ24 ሰዓቱ በራሷ ዛቢያ እየዞረች ፀሐይ ለመዞር ደግሞ 365 ቀን ከሩብ ይፈጅባታል። ስለዚህ የአመት ደግሞ ይህንን 365 ቀን ከሩብ ሰዎች ለአሰራር እንዲያመቻቸው በ365 ዕለት ለተከታታይ 3 አመት እና እነኚህ የተረፉት ሩብ ዕለቶች በመደመር ጳጉሜ በማድረግ በ4 አመት አንዴ አመቱ ለዲሰምበር 2007 ማለት ነው 366 ዕለት ይሆናል። ይሄን አድርገው የቀን መቁጠሪያ ተሰራ። እንግዲህ ይሄ ቀን መቁጠሪያ ከመሬትና ከፀሐይ ውደት ጋር የተያዘ ከሆነ የኛ ብቻ አይደለም፣ የብራዚል፣ የህንድ፣ የኬንያ፣ የናይጄሪያ ጭምር ነው። ስለዚህ ኢትዮጵያኖች ያው ከህዳሴው በመታገዝ ህዳሴውንም የአፍሪካ አሰኝተን ስላሳወጅን እንደውም ይሄ ጥር 26/1999 በአፍሪካ መሪዎች ጉባኤ ላይ ነው የታወጀው። ከዛ ሚሊኒየም ደግሞ ሲከበር ታስታውስ እንደሆነ ዶክተር ሼህ መሐመድ አላሙዲን ባሰሩት የሚሊኒየሙ አዳራሽ ክብረ በዓሉ ሌሊት ሲከበር ተጋባዥ እንግዳ ፕሮፌሰር አልፋ ኦማር ኮነሪ ነበሩ። ያም የሆኑት በወቅቱ የአፍሪካ መሪ ስለነበሩ ስለዚህ የእሳቸው መገኘት የኢትዮጵያን ቀን መቁጠሪያ አፍሪካ መቀበሉን መሰከረ ማለት ነው።
የኢትዮጵያና የኢትዮጵያውያን የቀን መቁጠሪያ ባለቤት የሆነችው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስንክሳር በተሰኘው ድርሳኗ በተለይ በወር መጨረሻ ላይ አመሰላሳ ወወርሁ እያለች እያንዳንዱን ወር ትጠራለች እንጂ አመሰላሳ ወወርሁ ለነሐሴ ወለጳጉሜ ብላ አትለይም አትነጥልም። ለሁሉም እንግዲህ ቢያንስ እንወያይበት ለማለት ነው ይህ ዝግጅት የቀረበው። ጳጉሜ በመጣች ቁጥር አነጋጋሪ ሆና በውሃ በመብራትና በስልክ በመሳሰሉት ወጪዎች ላይ የመስከረም ወር እዳዋን በእኔና በእናንተ ላይ ጥላ ሹልክ ትላለች። ለመሆኑ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ጻፉ፣ ለውይይት ቅረቡ፣ አመለካከታችሁን ግለጹ። ወደ ዋሽንግተን ስቱዲዮ ልመልሳችሁ።
ወደ ደስ አለኝ መልኩ ሞቅ ያለ ዜማ ዛለው ከመዝለቃችን በፊት ንጉሴ አክሊሉን እናመሰግናለን። ሙዚቃ ይቀጥላል።
Chick
የቀረ የሚመስለው ደብዳቤ መጻፍ ባህል አላበቃ።
ደህንነታቸውን መጠየቅ የምንፈልገውን የበርካታ አመታት የራዲዮ መጽሔት ደንበኛና ተሳታፊዎች
ብዙ ጊዜ የሚጽፉልን ታሪኮች የተፈጸመበት ዘመን አሳስቶን እንዳልሆነ ተስፋ እናደርጋለን። አዛውንቱን የአዲስ አበባ ሸጎሌ አድማጫችንን አቶ አበጀ ተሾመ ሹሜን ጨምሮ
ያስመረው አድማጫችንን ክብሮምን ያባቱን ስም አልጻፈም፣ እንዲሁም የዋሽንግተኑ አድማጫችን ደስ ሱም ያባቱን ስም አልጨመረም የዚህ ድንቅ ባህል ያለማክተም ምስክር ሆነው የሚያሳዩ ናቸው።
የረጅም ዘመን ባለትዳር የሆኑት እንግዶች ታሪክ በጣም አስገራሚ፣ አስተማሪ፣ መሳጭ ነበር። ስለዚህም ቪኦኤዎች በጣም ነው የምናመሰግነው፣ እንወዳቸዋለን ያሉን አድማጭ አብርሃም ሙሉ ፍሬግነት አሰግድ ምን ነው ወሬው አጠፋ ቢቻላችሁ በሆነ ዝግጅት አቅርቧት ብለውናል። ፍሬግነት እየሰማሽ ነው ብለን ተስፋ እናደርጋለን ተዘጋጅ ለመቅረብ።
ሌላው አድማጫችን ቀደም ብለን የስማቸውን የጠቀስነው ክብሮም ከአስመራ ናቸው። የተከበራችሁ የራዲዮ መጽሔት አዘጋጆች መጀመሪያ የከበረ ሰላምታ ይድረሳችሁ። ፕሮግራማችሁን መከታተል ከጀመርኩ ወደ 15 ዓመት እየተጠጋ ነው ይላሉ። ይህን ሁሉ ጊዜ ታዲያ ፕሮግራማችሁን ስከታተል በዝግጅቶቻችሁ እጅጉን በጣም ደስተኛ ነኝ። በሞት የተለዩ ሰዎችን መዘከር አስፈላጊነቱን እረዳለሁ። አልፎ አልፎ ግን የረሳችኋቸው የሚገርም ድምፅ ያለው እዚያው አካባቢያችሁ ያለው ወደ ሕዝብ ብቅ ብሎ ካሴት ካወጣ በሕዝብ እጅግ በጣም ከተደነቀም ቆየ። ምን አጋጥሞት ይሆን? ለምን በፕሮግራማችሁ ሊቀርባ እንዴት እድል ሳያገኝ ቀረ? ያን የመሰለ ድምፅ ይዞስ ለምን ጠፋ? እኒህ ሁሉ ጥያቄዎች መልስ ባገኝ የምደሰትባቸው ናቸው። እንዳልኩት ነዋሪነቱ እናንተ ጋር ስለሆነ ብታቀርቡት ጥሩ ወግ እንደሚሆን ተስፋ አድርጋለሁ ይላሉ። አበበ ተካን በቀደም አስተያየታቸው ያነሱት ክብሮም ሌላዋ ማራኪ ድምፃዊት አንድ ብቻ ካሴት እንዳወጣች የጠፋችው ትዕግስት በቀለንም ያስታውሳሉ። ሌሎች የጠፉ ድምፃቸውን ያልሰማናቸው አይቀርቡም። ለምሳሌ ኤፍሬም ታምሩ ሲሉ ይቀጥላሉ ክብሮም። ክብሮምን ለተሳትፏቸው እናመሰግናለን። ክብሮም እንደጠቆሙት ድምፃቸው የጠፉ ታዋቂ ድምፃውያንና ሌሎች የጥበብ ባለሙያዎችን ፕሮግራማችን እንደፈቀደ እናቀርባለን። እግዜር ይስጥልን። ዛሬ የአድማጮችን ተሳትፎ ሰፊ ቦታ ልንሰጥበት ያሰብንበት ነው። አንድ ሰው ልናስታውስ ጠቁመናል።
መጽሐፋቸው ምን ያህል ጠቀሜታ እንዳለው የሰዎቹን ደብዳቤ ማንበባችን ራሱ መልእክት ነው።
ልክ ነው። የጠፋ የሚመስለው ባህል እንዳልቀረ እነኚህ ደብዳቤዎች ያሳያሉ።
ምንድን ነው የቀረ?
ቀረ ያልኩት ቅድም ያነሳ ናቸው አዛውንት መሆናቸውን በሚጽፉልን ታሪኮች እንዳልተሳሳት ተስፋ ያደረግንባቸው አቶ አበጀ ተሾመ የሸጎሌው ታዳሚያችን የረዥም ጊዜ ተከታታያችን ናቸው።
መልካም። የደንበኛችን የደብዳቤ ረዥም ይመስለኛል አይቼዋለሁ። እኔም ግን ጨረፍ አድርገን በሚቀጥለው ጊዜ እናቀርብላቸዋል።
ልክ ነው። አንዳንዶቹ ደብዳቤዎች ሰነባብተው እኛ ጋር ይደርሳሉ። አልጠፋም ያልነውን ያህል ዘግይተው የሚደርሱበት ወይም ደግሞ ድንገት የሚገኙበት ሁኔታ ያለ ይመስላል። ግን እኚህ ወዳጃችን የብዙ ጊዜ ተሳታፊያችን ናቸው። የጻፏቸው ጉዳዮች የሚመስጡ ናቸው። በቀዳማዊ ኃይለሥላሴ ዘመነ መንግስት አቶ ብርሃኑ ድንቄ የኢትዮጵያ አምባሳደር ሆነው እዚህ በዩናይት ስቴትስ ሳሉ ለማርቲን ሉተር ኪንግ የጻፉትን ደብዳቤ በእንግሊዝኛም በአማርኛም ያለውን ጠቅሰው ያመጣሉ። ሌሎች ጉዳዮችም ላይ ጽፈዋል።
እንግዲህ የእሳቸውንም ደብዳቤ ቀደም እንዳልነው ጨምቀን
እናቀርባለን። ኢሜይል የሚልኩትንም ሳንዘነጋ የደብዳቤ መጽሐፍ ባህል አልቀረም እንድንል እንደርሳቸው ያሉ ሰዎች ናቸውና የሚያቆዩት። የት ጠፉ የሚለውን ጥያቄ መወርወር ፈልገናል። አሉ ይጻፉ ለማለት ነው።
በድምፅ ብናገኛቸው ደግሞ ድንቅ ነው፣
ይበልጥ ደግ ይሆናል።
የሕይወትን ጣዕም ለማሻሻል የሚረዱ ሐሳቦች፣ መንገድ ጠቋሚ ብልሃቶች፣
የአካባቢውን ሕይወት የኑሮ ፈተና ለማቅለል አሊያም የዓለምን ሁኔታ የተሻለ ለማድረግ በምን መልኩ መርዳት ይችሉ ይሆን?
በአንድ ጊዜ ከባድም ቀላልም የሚመስል ጥያቄ ነው።
አዲስ የሚጀምሩት መንገድ ላይሆንም ይችላል። ታዲያ አንዳንዶች ሕይወታቸውን በዚያ መንገድ ለመምራት ሁሌም ለመጣር የመረጡም አሉና
ነገሩ ምንድነው? ለምንና እንዴ? ፈጥነው የሚከሰቱ ጥያቄዎች ሊሆኑ ይችላሉ።
ዓለማችን መቼስ ገነት እንዳይደለች እናውቀለ። ረሃብና ርዛት፣ ጦርነትና ጉስቁልና፣ የኃይል ጥቃትና በደል ወዘተርፈ
ከነዚህ ሁሉም ጸዳለች የሚል ያልተጨበጠ ህልምም አይኖርን።
ቅንጣትም ብትሆን ታዲያ እናም አንዳቻውን ታዊ ተግባር እውን ለማድረግ የብዙዎችን ህይወት ካለበት አዘቅት ለማውጣት እንዲሻሻልም የበኩልን ለማዋጣት
እንደየጥረትና አጋጣሚዎቻችን ለሁላችንም የተከፈቱ በሮች አሉ።
እናስ ምን አይነት አንታዊ ለውጥ ማምጣት ወይም እንዲመጣ ማድረግ ይፈልጋሉ? እንዴት? ዋና ዋና የሚሏቸውን ፍሬ ነገሮች ባጭሩ ይላኩልን።
የሰዓቱ የራዲዮ መጽሔት የመነጋገሪያ ጥያቄዎች ናቸው። እንግዲህ
ሐሳቦን በደብዳቤ፣ በኢሜይል አሊያም በስልክ ሊያደርሱን ይችላሉ።
ለራዲዮ መጽሔት በሚል ከላካችሁ በቀላሉ ለመለየት እንችላለን። ከአስተያየቶቻችሁ የቻልነውን ያህል በመጪው ፕሮግራሞቻችን ቦታ ሰጥተን እናስተናግዳለን።
አዲሱ አቤት አቤትን እንዴት እንደምወዳት ታውቃለህ።
ስጠራ ተውሎ ነው ሲጠሩት አቤት ሲልኩት ወዴት ይባል የለ።
አንድ ሌላ ማሳሰቢያ ትዝ አለኝ። ታዲያ
በቅርቡ ለመጀመር በዝግጅት ላይ የምንገኝበትን አዲስ የራዲዮ መጽሔት መድረክ ልትለይ ነው?
ትክክል ነው አዲሱ። አድማጮቻችን፣ ታዳሚዎቻችን በያሉበት መገኘት ብንችል፣ በተለይ በኢትዮጵያ የተለያዩ አካባቢዎች መዛወር እድል ያለን ብንሆን ምንኛም አማረ፣ ምንኛም ደስ ባለን። ያ በሌለበት ግን እዚሁ አካባቢያችን ታዳሚዎቻችን የሚገኙበት መድረክ አዘጋጅተን በዛ መድረክ ላይ ደግሞ አድማጮቻችን የነቃ ተሳትፎ የሚኖራቸውን ዝግጅቶች ለማቅረብ ነው እንግዲህ እናንተ እየወጠን ያለ ነው።
ይችን በየቦታው መዘዋወር ብንችል የምትለውን ማሳሰቢያ እንደው አለቆቻችንም ቢያደምጧት የዛሬ ራዲዮ መጽሔት እንዲከታተሉ እንጋብዛለን።
እንጋብዛቸዋለን። ጉጉቱ ግን የቆየ የበረታም ይመስለኛል።
ልክ ነው። አዎ። እና ብዙ ነገር ደግሞ ወጣ ወጣ ባለማለታችንና ያን አካባቢ ባለማየታችን የቀሩብን ነገሮች አሉ። በእርግጥ ይሄን ነገር ምን ነው ይሄን ነገር ምን ነው ተዋችሁት ይላሉ። እንግዲህ ባለማወቅም እዛ ባለመድረስም የሚያጋጥም ነው።
ልክ ነው። አዳዲስ አቀራረቦች የጨማመርን ነው እና ይሄ በወጥ ላይ ያለ ስራችን የራዲዮ መጽሔት በመንደሮ በቀዮ ከአካባቢው በሚል አይነት እንደማለት ነው። ለምሳሌ አዲስ አበባ የሚካሄድ ቢሆን፣ ናዝሬት የሚካሄድ ቢሆን፣ ይሄ እንግዲህ በሩቅ ያሉትን ማውራቴ ነው። የራዲዮ መጽሔት በናዝሬት ከተማ እንደሚባል መሆኑ በዋሽንግተን ዲሲና አካባቢው ነው የሚሆነው። ይሄ ውጥናችን ከተጨባጭነትም አንጻር አሁን ባለንበት ሁኔታ
ነገሩ ገባኝ። አጠቃላይ የራዲዮ መጽሔት ህዝቡ አድማጩ የሚሆንበት ይፈጥራል።
ትክክል።
የራዲዮ መጽሔት ዝግጅትን ከዛ ብናስተላልፍ ቅድም ያልከው መንፈስ ወይም ስሜት ያመጣልና ለእኔማ ምን ትነግረኛለህ? ደስ የሚል ነው።
ይህንን ነው እንግዲህ የምንሞክረው። ብዙ የሎጂስቲክ ወይም ነገሮችን የማቀናጀት ስራ ይጠይቃል። ከሌሎች የተለያዩ ክፍሎች ጋር መተጋገዝን ይፈልጋል። አካባቢው ከሚሰጡን ዩኒቨርሲቲዎች፣ ሙዚቀኞች እና የሙዚቃ ሰዎች ጥሩ እድልም ጥሩ ተሳትፎም የሚያገኙበት ይሆናል። እንግዲህ ውጥናችን ከተሳካ በቅርቡ የሚጀምር ፕሮግራም መሆኑን ከወዲሁ ወርወር ለማድረግ ነው።
መልካም ነው። ድንቅ ሀሳብ ነው። እንግዲህ ይቅናችሁ እንዳሉን ተስፋ አደርጋለሁ። ወደ ቲያትር ወጋችን እንመለስ።
ከሶስቱ የመድረክ ሰዎች ደበበ እሸቱ፣ ሽመልስ አበራና ተስፋዬ ገብረሃና ጋር ወደ ጀመርነው
ጥያቄ እንቀጥላለን።
ቲያትርና ፊልም ጋር የሚታየው ምግብግብ የትልቁ ችግር አካል ይመስለኛል። ከኑሮ ሁኔታ ጋርም ሰዎች የሚበልጠውን ሁሉም ቦታ ቦታ እንዳላቸው እያዩ አይመስልም። ሽመልስ ውስጡ ነው ያለኸው። ደበበ እንደገለጸው ዛሬም በብዛት ቲያትሮች ላይ ትሳተፋለህ። ምናልባትም በቅርብ እየተጫወትክባቸው ያሉ ቲያትሮች ካሉ አስታውስን። አንተስ እንዴት ትመለከተዋለህ?
እኔ አንድ ተስፋዬ ጋር ስንገናኝ ተላቀስን። ምክንያቱም ክፍለ ሀገርም አብረን እንሰራለን። ተስፋዬ ስለ ቲያትር ያለውን ፍቅር አውቃለሁ። ኢቭን አገር ጥሎ ደፍሮ እንዴት እንደወጣ ሁሉ ግራ ይገባኛል። አንዳንዴ ትንሽ ትንሽ አሞት ሁሉ ነው የሚመስለኝ። ለምን ቲያትር ትቶ? አዎ፣ እኔ ከዚህ ሀገር ከኢትዮጵያ የማልወጣበት ትልቁ ችግሬ ቲያትር መስራት ስለምወድ ነው። በቃ ሌላ ምንም የምፈልገው የለኝም። በኑሮ ከሌላ የተሻለ ኑሮ ላልኖር እችላለሁ፣ አይከፈለኝም፣ ግን ቲያትር እወዳለሁ። አሁን ጋሽ ደበበ ሲል ውስጤ መጣው ተስፋዬ አታልቅስ፣ ኢትዮጵያ ባለመኖርህ እድለኛ ነህ። እግዚአብሔር አንዳንዴ የወደዳቸውን ሰዎች ናቸው ያሸሻቸው ላለሁ። ትቃጠላለህ። አሁን ያለው ለቲያትር የሚሰጠው ክብር ቅድም እንዳለ ነው። ካስቲንግ ድሮ ኢትዮጵያ ብሔራዊ ቲያትር ራስ ቲያትር ነበርኩ እኔ። አዘጋጅ ተሰጠው ሲባል ወስደ ምሳ ትጋብዛለህ። ገና ነው ካስት አላረገም። ጋብዘ እንዴት ነው አሁን ጥሩ ነው ስክሪፕቱ አቤት እሱ ላይ በሰራ ምናምን ብለህ ትላለህ። አሁን የመጀመሪያው ምሳ የምጋብዘው ካስት እንዳታረገኝ ለሚል ትጋብዘውና እባክህ ካስት እንዳታረገኝ ፊልም እየሰራ
ቦታ እንዳትሰጠኝ።
ብዙ አክተሮች ደህና መስራት የሚችሉ ልጆች በፊልም ወረርሽኝ ተወስደዋል ወይም ሄደዋል፣ የሉም። ሲስተሙም ራሱ ለቲያትር የተሰጠው ክብር አላቅም እኔ። ጥቂት ዓመታት ውስጥ ቲያትር ሲሰራ ሰርግ መደገስ፣ እንግዲህ አንድ ሰው ሰርግ ሲደግስ ይሄ ጎሏል፣ ይሄ ጎሏል፣ ይሄ አይሞላም ማለት ቲያትር እንደዛ ነበር። አሁን ሞላ አልሞላ አለቃውም ጉዳዩ አይደለም፣ በቅድ መሰረት ይከፈት ይታይ ነው። ከዛ ውጪ ስትናገር እንደ እብድ ሁሉ ልትታይ ትችላለህ። አሁን በሽታ ነው የሚመስለው። ስራ ሰዓት ማክበር፣ እኔ ከጋሽ ጀንበሬ ጋር ሜጋ ኪነ ጥበባት እንደውም ተስፋዬ አለበት እና አብሮ አደግ የሚል ቲያትር እንሰራ ነበር። ተስፋዬ ትዝ ይልሃል፣ አብሮ አደግ ስንለማመድ አራት ሰዓት ከሆነ ቀጠሮ፣ ጋሽ ጀንበሬ ሁለት ሰዓት ነው፣ አራት ሰዓት ነው ቀጠሮ። እኔ ተስፋዬ አለን ሁለት ሰዓት ተኩል ምናልባት ካረፈድን። ከዛ ያ ቲያትር ተሰርቶ ተደክሞ አፍ ይሄ ነገር በፍጹም አይከፈትም ስታንዳርዱን አልጠበቀም ሲባል አፍርሰን አድረን እያደርን ቲያትር ቤቱ ወጪ ሳያወጣ እኛ ራሳችን ምግብ እየያዝን እየመጣን ሻይ እያፈላን አድረን ቲያትሩን እንዴት ሰራችሁት በምን ታምር ደረሰ ተብሎ ሁሉ ይባላል። አሁን አድረን እንስራ አይደለም ግማሽ ቀን ሁለ ከሰዓት ተገናኝተን ደግመዋለን ካልክ የሚገላመጥ ይበዛል። ምክንያቱም ከተፋ አለ። የሚያሳዝነኝ ፊልምም አርት ነው፣ ግን እሱንም አላሳደጉትም። የሚያሳዝነው እኮ ተያይዞ መሞት ነው። አሁን የማየው ሁሉንም ሙያ መግደል ነው የሚመስለው። ከመንግስት ጀምሮ ትኩረት አልተሰጠውም። ሙያውም ነው የምለው እኔ አሁንም የምደግሞ ይሄው ነው፣ አልተሰጠውም። ትኩረት ቢሰጠው ከማኔጅመንት ጀምሮ አርትን የሚያውቁ ሰዎች ይሆናሉ። አሁን ማኔጅመንቱ ውስጥ ያሉት ሰዎች ቲያትር ቢዘጋ ለእነሱ ምንም ነው፣ ለእኛ ነው የሚያመን። አሁን ቲያትር በጉንፋን ይዘጋል። ብሔራዊ ቲያትር ስፔሻሊ በጣም ያንን የሚያል ጃን ቲያትር ቤት አንድ ሰው ጠዋት ታይቶ ጉሮሮዬን አመመኝ ብሎ ቲያትር ይዘጋል፣ ጉንፋን ያዘኝ ብሎ ቲያትር ይዘጋል። እኔ የማስታውሰው ደም እየፈሰሰኝ ቲያትር ሰራ ነበር ሁለት ዓመት ሶስት ዓመት። ከዛ ነው ሲዘጉልኝ ኦፕሬሽን ያደረግኩት እና ያሳዝናል። አሁን የሄደው ነገር ባለሙያን አለማክበር፣ ያለፉትን ትላልቅ ባለሙያዎች አለማክበር ንቀት። እነሱም አክተሮች ናቸው። አብረህ ትሰራለህ፣ አጋጣሚ ካስት ትደረጋል። ከጋሽ ደበበ ጋር እኔ ካስት ልደረግ ይችላል። ስለዚህ ከዛ መድረክ ላይ አብሮ ስትጫወት ንቀት ትጀምራለህ እና የሆነ የተበላሸ ነገር አለ። እንደው እግዚአብሔር ከመለሰው መልሰው እንጂ ምን እንደሆነም የማይገባኝ እኔ አሁን ለእኔ ራሱ ለመግለጽ የሚያስቸግረኝ ግን ደግሞ የሚገርም ተመልሼ እዛ ነው የሚሄደው አሁን ቲያትር ለመስራት ይሄንኑ እየሆነ ማለት ነው። እና ምንም ከጋሽ ደቤ እንደውም ቀንሶት ነው እሱ። በዚህ ዘመን የሆነው ነገሮች ትንሽ ያስከፋሉ፣ የሚያስከፉ ነገር ናቸው። አክተሩ ጋር ምንድን ነው ፕሮብለም ብለህ ካስት አድርገኸው ንባብ ጀምሮ ትላልቁ አክተር ሲመጣ እሱ አይመጣም። እሱ ፊልም ከተፋ ሄዷል። እኔ ከተፋ ነው የምለው በነገራችን፣ እኔም ብሰራ ከተፋ ነው። በቃ ሙያው ክብር አጥቷል። ባለሙያው የማይከበርበት ጊዜ ላይ ሆኗልና ትንሽ ለእኔ ያመኛል።
ምክንያቱ ግን ብዬ ራሴን ስጠይቅ ነበር። ተስፋዬችን ጥያቄ አብረህ ምንድን ነው ለምን እንዲሆነ ከአንተ
በፍቅር በጉጉት ነበረ እንደተባለው የምሰራው። እኔም ሲጀምር ከትምህርት ቤት ነው የጀመርኩት። ትምህርት ቤት ውስጥ ተፍጨርጭረን በተለያየ ክበብ ውስጥ አልፈን ነው ያንን ነገር አሁን አማራጭ በቃ ትምህርት ቤቶቹ በዝተዋል። አዲስ አበባ ዩኒቨርሲቲ ካፈራቸው ሰዎች እንግዲህ ከተመሰረተ ጀምሮ ስንት የቲያትር ባለሙያዎች ተመርቀዋል። ውጤታማ የሆኑት ግን ስንት ናቸው? እዛ ላይም ትኩረት መደረግ አለበት። በጅምላ ነው የሚወጣው። ከእኔ ከ13 ዓመት ቆይታ በኋላ ዩኒቨርሲቲ ገብቼ ዩኒቨርሲቲ ተምሬያለሁ። ቲያትር ትምህርት ቤትም ነበረን። እኔ ሱራፌል ወንድሙና አለማየሁ የራሳችን ሆሊላንድ የሚባል ጥበብ አካዳሚ ነበረን። እዛ ላይ እኛ ስንሰራ የነበረው ምንድን ነው ተግባራዊ የሆነው ነገር ላይ ወጣቶቹ ትኩረት እንዲያደርጉ፣ ቲዮሪ ብቻ ነው። ስለዚህ ተመቶ ዲግሪ ወይ ዲፕሎም ተይዞ ስለ ቲያትር ማውራት እና መስራት ይለያያል። በቃ አሁን ተቀጥሯል። ምንም አለ ምንም ጋሽ ደበበ እንዳሉ በወር ደሞዝ ይከፈላል። እኔ መንግስት ሰራተኛ ነኝ እንዴ? እኛ ድሮ ብሔራዊ ቲያትር ግቢ ውስጥ ለመርገጥ እኮ እኔ ያውም ከጌትን ከሚኒሊክ ትምህርት ቤት አምጥቶኝ መጀመሪያ ትይንተ ጥበብ አስሰራ የሆነ ጥበቃ አስገባም ብሎ በር ላይ ቆሜ አልቅሻለሁ። ጌትነትን ጥሩልኝ መድረክ ላይ ነው አርፍጄ ነው የመጣሁት። አርፍጄ ስለመጣሁ አትገባም ብሔራዊ ቲያትር እንዴ? እንኳን ስቴጅ ላይ አሁን እንደዚህ እንደልብ ድሮ ነጋሽ ጀንበሬ እንዳለው ነፍሱን ይማር ጋሽ ሲራክ ምን ያካብዳሉ እንላለን። ለስምንት ሰዓት ስራ ጠዋት እዛ ናቸው። ጋሽ ጌታቸው ሁለት ሰዓት ተኩል ብሔራዊ ቲያትር ናቸው። እነዚህ ደግሞ እየቆየው ስመጣ ግን እውነት እየገባ ይመጣ ድንገት መንገድ ላይ አንድ ችግር ቢያጋጥመ ይላሉ። በጊዜ መተዚህ መዘጋጀት አለብ መድረኩን ያሉ ይወጣሉ ይገባሉ። ይሄ ሁሉ ፍቅሩ ስለነበረ ነው። አሁን በድፍረት ነው የሚሰራው። እውነት ለመናገር በቃ የሆነ ሰው ጋር ተገናኝታል ትቀጠራለ ትገባለ በቃ ትሰራለ አርቲስት ነ ከዛ በኋላ አንድ ጊዜ እግር ገባ። ለምንድን ነው የሚሆነው? ጥራት ያስፈልጋል፣ ችሎታ ያስፈልጋል። ማን ነው ሁሉም በጅምላ ተዋ አርቲስት ከሌ አርቲስት ነው በቃ አንድ መድረክ ላይ ብቅ ይላል? ይሄ ነገር መጠናት ያለበት ጉዳይ ይመስለኛል። ሁለተኛ ራሱ ኃላፊዎቹ የቲያትር ባለሙያዎች ናቸው። ማን ምን እንደሆነ ማወቅ የሚሳናቸው አይመስለኝም። እና እኔ እንጃ እንዴት እንደሆነ በፊት ስቴጅ ላይ ለመውጣት ያለ ጣጣ ዛሬ ጀምሩ እየመጣሁ ነው ተብሎ ስልክ ይደወላል አለ።
በጣም ይገርም። ኃላፊነት ላይ ያሉት ሰዎች ሙያውን ያውቁታል ወይ ነው ጥያቄው። ሽሜ እንዳለው
እዛ ሁሉም ሰው ደርሶ ከታየ በኋላ ነው ሰው እንኳን የሚገባው ተመልካቹ የሚገባው። አሁን ጀምሩ እኔ 30 ደቂቃ በኋላ ስለምመጣ እንደ ዘፈን ማለት ነው ዘፋኝ አሳልፍልኝ ይላል። ቲያትሩን እንዴት አድርገህ ልታሳልፍ ነው?
በጣም ጥሩ። የእኔ ተራ ይለፍ ይባላል ዘፈን ላይ።
ጌትነት ጋር ተሰብስበን ደውለህ ነበር ያኔ የተገናኘን ጊዜ ሚኒስትር ስንሰራ ደወልኩለት እና ያው ማልቀስ ነው የሚቀናኝ እያለቀስ ግን አረ ተስፍሽ እንደው ተሞኝተ ነው እንኳን ሄድክ አሁን እንደዚህ ይህን ያህል ስብስብ እንኳን አታገኝም። ያ ሁሉ መከባበር ያ ሁሉ ስርዓት ይዞ መስራት የለም እና የባሰ እዚህ ብትሆን ደግሞ ታለቅስ ነበር። ግድ የለህም አይዞህ ምናምን አለ። አሁን ደግሞ ኩላ ትነጋገር ማን ምን እንደሆነ አታውቅም። አንድ ነገር ስትናገር ከጀርባ ሌላ ማስጠንቀቂያ ሊሰጥ ይችላል።
ይሄ እንግዲህ እየተዳከመ ያለ የቲያትር ባህል በወጉ በቅጡ እየተያዘ አይደለም ያላችሁትና በእውነትም በቁጭት የምትገልጹት የቲያትር ጥበብና መድረክ ምናልባትም ብዙ ያነጋግረናል። ሀሳቡን ፈንጠቅ ለማድረግ ለመጀመሪያ ያህል እንጂ በዚህ መድረክም አንቋጨውም። ምናልባትም ለሌላ ሰፊ ውይይት ሌሎች የሚመለከታቸውንም ለማሳተፍ መነጋገር የሚጠይቅ ነው እና ያን ለመጀመር በር ይከፍታል። ተስፋዬና ሽመልስ በጣም የቅርባችሁ የሆነ በተደጋጋሚ የምሰማቸው የቲያትር አዝማችሁ ምናልባትም መንገድ ያሳያችሁ በቀልዳቀልድ ለዛ ተነግሮ የማያልቅ ታሪክ ያላቸው ቅድም ያነሳችኋቸው መላኩ አሻግሬን ታሪክ አድማጮች የተወሰኑ በወግ የሚገለጹትን ነገሮች አድማጮች ቢጋሩ ለማለት ነበር። ቲያትር በኢትዮጵያ ውይይታችን አላበቃም። አድማጮች ሌሎች ጉዳዩ የሚመለከታቸውን ጨምረን የመላኩ አሻግሬን ድንቃድንቅ አንዳንዴም አስደማሚ ወጎች በቀጣይ ፕሮግራማችን እንመለስበታለን። ለአሁኑ ግን እንግዶቻችንን የመድረኩን ሰዎች ደበበ እሸቱን፣ ተስፋዬ ገብረሃናንና ሽመልስ አበራን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አድማጮች የምትከታተሉት የእሁዱን የራዲዮ መጽሔት የመዝናኛ ዝግጅት ነው።
አሁን አንድ ሌላ ደብዳቤ መልከት እናድርግ።
ሌላው ደብዳቤ ደግሞ ይቀጥላል። አሉ
አዲሱ አንድ ያነጋገረ ደብዳቤ ከእጅህ ይገባል።
ያ ደብዳቤ የተጻፈው ምናልባት አይተኸዋል፣ ለፕሬዚዳንት ባራክ ኦባማ የተጻፈ ነው። በፕሬዚዳንት ኦባማ አስተዳደር ወይም ስልጣን ዘመን የተመሳሳይ ጾታ ጋብቻ ትክክል አይደለም የሚሉ አንድ መንፈሳዊ አባት የጻፉት ነው። ወደፊት ልናዋይበት እንችላለን። ሰዎች ከመንፈሳዊ ተቋማት አካባቢ ሲመጣ ለእነሱ ትክክል ሊሆን ይችላል። ደግሞ ሌሎቹ የሚመለከቱበት አይን እንዴት እንደሆነ አብረን ማየት ይኖርብናል። ለዚች እግዚአብሔር ለባረካት አገር ደግሞ እንዲህ አይነቱ ኃጢአት ተገቢ አይደለምና ቢያስቡበት መልካም ነው የሚል ማሳሰቢያም ምክር አዘል መልእክትም አለው። ማወያየት መልካም ይመስለኛል በጉዳዩ ላይ ሰዎች አቅርቦ።
ትክክል ብለሃል አዲሱ።
ዛሬን እንደ ነገ እያሰበ የተዜመ ስልት ነው።
በዳንስ መንፈስ የተሳለው ቀጣዩ ግብዣችን ታዲያ
አስነኪው የኔ ውድ ካልሆነ አይቀርወጉ ቀንና ደሊቱ እስኪጨባበጡ
ቅርጽሽ አስደግድጎ ጭፈራሽ ማርኮኛል ሙዚቃው ገፍትሮ ያዝ ሳማት ይለኛል
ቀዳሜ
አስነኪው የኔ
ድንቅ ዜማ ነው። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽት የያዝነውን በዚሁ ልንቋጭ ነው።
አሁን የቀረን
አሁን የመሰናበቻ ዜማ ነው።
በአንድ ዘመን የጠገበ ተወዳጅ ዜማ ጫወት የሚንቆረቆረው
ናቲ ኃይሌ አንቺን መሳይ ልጅ ጋር እስከ ማጠቃለያ ዜናውን እንተዋችኋለን።
የከፈትነውን የአየር በር ለመዝጋት ታዲያ እንመለሳለን።
ቢያድለይነውንጅን ያደረገሽ ለእኔ ከጎን ሰንጠሮ ያቆመሽ ከጎን አረነነ እቺ ካይኖችሽ ብርሃን ከጥርሶችሽ ወተት ካይኖችሽ ብርሃን ከጥርሶችሽ ወተት ከከንፈርሽም ነጠበል ሚፈልቅበት ስምሽ ልዳን ብዬ ከቤትሽ ስመጣ ስምሽ ልዳን ብዬ ከቤትሽ ስመጣ
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን በተለይ ራዲዮ መጽሔት በየሁለት ሳምንት የሚያቀርበውን የዛሬ ዝግጅት አበቃ።
ነገ ሰኞ ከምሽቱ 1 ሰዓት ላይ በሚጀምረው የግማሽ ሰዓት ፕሮግራምና ከምሽቱ 3 ሰዓት ላይ በሚጀምረው ደግሞ መደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮዲሰራችን ቴሌላይን ቤክ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን። ያሁኑን በዚሁ ተሰናበትን።
ሰላም
ተናደሩ።
This program has come to you from the Voice of America, Washington.